የአሜሪካ ድምጽ ራዲዮ ጣቢያ ነው።
ፕሬዚደንት ትራምፕ ከ500 ቀናት በፊት ዋይት ሃውስ ቤተ መንግስት ከገቡ ጊዜ ጀምሮ የተለመዱ አሰራር
የአስቸኳይ ጊዜ አዋጅ ለመቀበልና ለማጽደቅ የወጣው አዋጅ ቁጥር 1083 2010 ለመሻር የቀረበው ረቂቅ አዋጅ ቁጥር 1088 2010 ሆኖ በአብላጫ ድምፅ በ8 አልቅቦ ጸድቋል።
ወይዘሮ ሙፈሪያት ካሚል የህዝብ ተወካዮች ምክር ቤት አፈጉባኤ ናቸው። ዝርዝሩን በዜና መጽሔት ክፍለ ጊዜ ይቀርባል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሀገሪቱ ይበልጥ እንድትረጋጋና ወደ ተሻለ ለውጥ አቅጣጫም እንድትገባ የብሔራዊ አንድነት መንግስት በመመስረት እንዲተባበር ሲል ለኢህአዴግ ጥሪ ያቀረበ፣ የዚህንም ዝርዝር ይዘናል።
የዛሬው ርዕሰ ዜናዎች፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በዋናው አቃቤ ህግ ጄፍ ሴሽንስ ላይ በአዲስ መልክ ዘለፋ ጀምረዋል። ኢራን በዩራኒየም ማዳበር አቅሟን ከፍ ለማድረግ የሚያስችላት እቅድ አውጥታለች ሲሉ የኢራን የኒውክሌር ክፍል ኃላፊ ተናግረዋል።
በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ያተኮረ ትንታኔ እና በሌሎች ልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ምሽት ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በዋናው አቃቤ ሕግ ጄፍ ሴሽንስ ላይ በአዲስ መልክ ዘለፋ ጀምረዋል። ትራምፕ ያካሄዱት የምርጫ ዘመቻ ከሩሲያ ጣልቃ ገብነት ጋር ግንኙነት ይኖረው እንደሆነ ለማጣራት ለአንድ ዓመት ያህል የዘለቀ ምርመራ ሊካሄድ የቻለው ሴሽንስ ከጉዳዩ ራሳቸውን በማግለላቸው ነው ሲሉ ነቅፈዋቸዋል። ሐሰተኛው የሩሲያ ወከባ ሊቀጥል የቻለው ጄፍ ሴሽንስ ራሳቸውን ከጉዳዩ እንደሚያገሉ ስላልነገሩኝ ነው። በፍጥነት ሌላ ሰው እሰይም ነበር ሲሉ በትዊተር አስተላልፈዋል። ብዙ ገንዘብ በከንቱ ፈሷል። የብዙ ሰዎች ሕይወት ተበላሽቷል። የሚመረመር ትብብር እንደሌለ ከሴሽንስ በላይ የሚያውቅ የለም በማለትም አክለዋል። ከአሜሪካ ድምፅ የዋይት ሀውስ ቢሮ ኃላፊ ከስቲቭ ሄርመን ዝርዝር ደርሶናል። ሰለሞን ክፍሌ ያቀርበዋል።
ፕሬዚደንት ትራምፕ ከ500 ቀናት በፊት ዋይት ሀውስ ቤተ መንግሥት ከገቡ ጊዜ ጀምሮ የተለመዱ አሰራሮችን በተደጋጋሚ ሲጥሱና የፕሬዝደንቱን በሕግ የታወቀ የሥልጣን ገደብ ለመጋፈጥ ሲሞክሩ ቆይተዋል። የቅርብ ጊዜው አስተያየታቸው ግን በተለይ ለራሳቸው ይቅርታ ለመስጠት እንደሚችሉ መናገራቸው በሕግ ማኅበረሰብ ውስጥ አግራሞትና ጥብቅ ክርክር አስነስቷል። እዚህ በዋሽንግተን ዲሲ ጆርጅ ታውን ዩኒቨርሲቲ የሕግ መምህሯ ሱዛን ሎው ብሎክ ያስረዳሉ።
ፕሬዚደንቱ ለራሳቸው ይቅርታ የሚሰጡ አይመስለኝም። ፍርድ ቤቱም እሺ ይላል ብዬ አላምንም። ነገር ግን ደግሞ ፕሬዚደንቱ ራሳቸውን ከማሩ አብዛኛው የእንደራሴዎቹ ምክር ቤት አባላት ከስልጣን ያስነሷቸዋል።
የፕሬዚደንት ትራምፕ ጠበቆች ቡድን ደግሞ በሌላ በኩል ፕሬዚደንቱ ያላቸው ስልጣን በጣም ጠንካራ ነው በማለት ከምርጫ ዘመቻቸው ጋር የተያያዘውን ምርመራ እንዲቋረጥ እንዲያደርጉ ወይም በዲሞክራሲያዊ መንገድ እንደ ተመረጠ ፕሬዚደንት ሳይሆን እንደ ንጉሥ ሆነው ለራሳቸው ምህረት ሊሰጡ የሚችሉበት ሕጋዊ ጎዳና ካለ ያን እየመረመረ ነው። ይህ ሁኔታ ነው ትላንት ለዋይት ሀውስ ቃል አቀባይ ጠንካራ ጥያቄ እንዲቀርብላቸው ያነሳሳው። ፕሬዚደንቱ በእርግጥ ከሕግ በላይ ነኝ ብለው ያምናሉ ተብሎ ለቀረበው ጥያቄ ቃል አቀባዩ ሲመልሱ
ሕገ መንግሥቱ በጣም ግልጽ በሆነ መልኩ ሕጉን አስቀምጧል። በድጋሚ ለመናገር ፕሬዚደንቱ አንድም የፈጸሙት ወንጀል የለም። ከዚህ አንጻር ሁላችንም በጣም አመኔታ አለን።
የፕሬዚደንት ትራምፕ ጠበቆች ከስድስት ወራት በፊት ለልዩ መርማሪው የጻፉት ደብዳቤ በቅርቡ ብቅ ብሏል። ጠበቆቹ በዚያ ደብዳቤ ላይ ፕሬዚደንቱ በማዘዣ ተጠርተው ቃላቸውን መስጠት እንደማይችሉ እንዲሁም የፌዴራሉን የምርመራ ቢሮ ዳይሬክተር ጄምስ ኮሚን በማባረር የተያዘውን ሕጋዊ የምርመራ ሂደት አላስተጓጎሉም ሲሉ ተከራክረዋል።
በሌላ ተያያዥ ዜና ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የምርጫ ዘመቻቸው አስተባባሪ የነበሩት ፖል ማንፎርት በወንጀል ክስ ሂደት ላይ ባሉበት በአሁኑ ወቅት ምስክር ሊሆኑ የሚችሉ ሰዎችን ለማነጋገርና መረጃ ለማስተጓጎል ተደጋጋሚ ጥረት አድርገዋል ሲሉ ለዩናይትድ ስቴትስ ልዩ መርማሪ ሙለር የሚሰሩ አቃቢያነ ሕግ ተናገሩ። አቃቢያነ ሕጉ ለትላንት በፍርድ ቤት በሰጡት ወይም ባሰሙት ክስ ማንፎርትና አንድ ሌላ ተባባሪያቸው በሚሰጡት የምስክርነት ቃል ላይ ተጽዕኖ ለማሳደር ሲሉ ሁለት ምስክሮችን በተደጋጋሚ አነጋግረዋል የሚል ክስ ነው ያቀረቡት። ማንፎርት ምስክሮቹን ባለፈው የካቲት ወር ያነጋገሩት አዲስ ክስ በተመሰረተባቸውና በቁም እስር ላይ ባሉበት ወቅት ነው። ሮበርት ሙለር አቻምና በተካሄደው በፕሬዚዳንታዊ ምርጫ በትራምፕ የምርጫ ዘመቻና በሩሲያ ጣልቃ ገብነት መካከል ግንኙነት ይኖር እንደሆን ለማጣራት ምርመራ ያካሄዱ መሆናቸው ይታወቃል። ማነፎርት በምስክሮቹ ላይ ተጽዕኖ ለማሳደር አደረጉ የተባለ ሙከራ ሊያሳስራቸው እንደሚችልም ተገልጧል።
ኢራን የዩራኒየም ማዳበር አቅሟን ከፍ ለማድረግ የሚያስችላት እቅድ አውጥታለች ሲሉ የኢራን የኒውክሌር ክፍል ኃላፊ ተናግረዋል። ዩናይትድ ስቴትስ ከኢራን ጋር ከተደረገው የኒውክሌር ስምምነት በመውጣቷ የተዳከመውን ውል ለመጠበቅ በመታገል ላይ ባሉት የአውሮፓ ሀገሮች ላይ ጫና ማሳደሩ አልቀረም። የአቶሚክ ኤነርጂ ድርጅት ስራ አስኪያጅ አሊ አክባር ሳልሕ በሀገሪቱ ቴሌቪዥን በተላለፈ ጋዜጣዊ መግለጫ ሲናገሩ ናታዝን በተባለችው ከተማ ባለው ተቋም ላይ የዳበረ ሴንትሪፊውጅ ለመገንባት የሚያስፈልጉ መሰረተ ልማቶችን እየሰራች ነው ብለዋል። ኢራን ስለ ጉዳዩ የሚገልጽ ደብዳቤ ትላንት ለዓለም አቀፍ የኦቶሚክ ኤነርጂ ኮሚሽን መላኳን ስራ አስኪያጁ ገልጸዋል። አሁን የምናደርግ ያለነው ጉዳይ ከሶስት ዓመታት በፊት የተፈረመውን ውል አይጥስም ሲሉም አክለዋል። ከፍተኛው የሀገሪቱ መሪ አያቶላ አሊ ኻሚነይ ስምምነቱ የሚፈርስበት ሁኔታ ቢፈጠር በሚል የዩራኒየም ብቃት ለማበልጸግ ዝግጅት እንዲጠናከር ትዕዛዝ ማስተላለፋቸውን ትላንት አስታውቀዋል።
ጓቴማላ ላይ ከፈነዳው እሳተ ገሞራ እስካሁን በሕይወት የተረፉት ሰዎችን ከሙታኑ መካከል ማንነታቸውን ለመለየት የተቻለው ጥቂት ሰዎች ዛሬ የሐዘን ስነ ስርዓት በመካሄድ ላይ ነው። በአደጋው እስካሁን ከ69 ሰዎች ሕይወት ማጣታቸውም ተመዘግቧል። እሳተ ገሞራው በፈነዳበት አካባቢ ያሉ መንደሮች ጥቅጥቅ ባለ አመድና በጭቃ ተሸፍነዋል። ሐዘንተኞች የአስከሬኖችን ሳጥኖች የተሸክመው በመንገድ ሲያልፉ በአገሪቱ ቴሌቪዥን ታይቷል። የመድን ሰራተኞች በሕይወት የተረፉ ሰዎች ካሉ መፈለጉን ይዘዋል። የሙታኑ ብዛት ሊጨምር እንደሚችልም ተገልጠዋል። የአደጋ መከላከል ባለስልጣናት በገለጹት መሰረት በእሳተ ገሞራው ፍንዳታ ከ1 ሚሊዮን በላይ የሚሆኑ ሰዎች ተጠቅተዋል። ፍንዳታው ከደረሰበት አካባቢ 3265 የሚደርሱ ሰዎች ወደ ሌላ ቦታ እንዲዛወሩ ተደርጓል። 20 ጉዳት የደረሰባቸው ደግሞ ወደ ሕክምና ተቋማት ተልከዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዮርዳኖስ ንጉሥ አብዱላ የካቢኔ አባል የነበሩትን ዑመር ራዛዝን በጠቅላይ ሚኒስትርነት ሾመዋል። በሀገሪቱ የሚካሄደው ጸረ መንግሥት ተቃውሞ ግን ቀጥሏል። ትላንት ከስልጣን የወረዱትን ሃኒ ሙልኪን ይተካሉ። ሙልኪ የቁጠባ እርምጃ እንዲካሄድ ሲገፉ ቆይተዋል። በብዙ ሺህ የሚቆጠሩ የሀገሪቱ ዜጎች መንግሥት የዋጋ መናርንና ግብር የመጨመሩን እቅድ እንዲያቆም በመጠየቅ ከትላንት ማታ ጀምረው እስከ ዛሬ ንጋት ከስልጣን ወደ ወረዱት ጠቅላይ ሚኒስትር መስሪያ ቤት አምርተዋል። በዋጋ መናርና በግብር መጨመር በተለይም የሚጎዱት የመካከለኛው መደብና በድህነት የሚኖረው ሕዝብ ናቸው የሚል እምነት አለ።
በመጨረሻም የኢትዮጵያ አቪዬሽን አባት ተብለው የሚታወቁት ኮሎኔል ጆን ቻርልስ ሮቢንሰን በክብር ታስበዋል። ቡናማው ጭልፊት በሚል ተቀጥያ የጀብዱ ስም የሚጠሩት ኮሎኔል ሮቢንሰን በኢትዮጵያና በዩናይት ስቴትስ መካከል ያለው ግንኙነት እንዲጠናከር እጅግ የጎላ ሚና መጫወታቸውም ይነገርላቸዋል። ኮሎኔል ሮቢንሰን ሁለተኛው ዓለም ጦርነት በተቀሰቀሰባቸው የመጀመሪያ ዓመታት ውስጥ የግርማዊነታቸውን የአየር ኃይል ለመመስረትና ለማጠናከር ከፍተኛና የተዋጣ እገዛ ያደረጉ ከመሆኑም በላይ ዛሬ ስማቸው በዓለም አቀፍ ደረጃ በስኬትና በጥንካሬ ከሚጠራ ገናና አየር መንገዶች አንዱ ለሆነውና በአፍሪካ አቪዬሽንስ ግዙፉና ግንባር ቀደሙ የኢትዮጵያ አየር መንገድ መፈጠርም መሰረት የጣሉ ባለሙያ እንደነበሩም ይነገርላቸዋል። ኮሎኔል ሮቢንሰን ኢትዮጵያ ውስጥ ሲያከናውኗቸው የነበሩ ውጤታማና ፋናዋጊ ተግባሮችም አሜሪካም ውስጥ እየታወቁና ልዩ ትኩረት እያገኙ በመምጣታቸው በዩናይትድ ስቴትስ ጦር ኃይሎች ውስጥ በሚያገለግሉ ጥቁር ወታደሮች ላይ የነበረው የተዛባ አመለካከት በጠንካራ ገጽታ እንዲለወጥና የሚገባቸውንም ክብር እንዲያገኙ የጎላ አስተዋጽኦ ማበርከቱ አዲስ አበባ የሚገኘው በኢትዮጵያ የአሜሪካ ኤምባሲ ዛሬ ያወጣው የፕሬስ መግለጫ ያስታውሳል። ጉልሌ መካነ መቃብር በሚገኘው የኢትዮጵያ አቪዬሽን አባት ኮሎኔል ሮቢንሰን መታሰቢያ ሐውልት ላይ የአበባ ጉንጉን ሲቀመጥ፣ ስነ ስርዓቱ የተመራው በኢትዮጵያ የካቶሊካዊት ቤተ ክርስቲያን የአዲስ አበባ ሜትሮፖሊታን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌልና በኢትዮጵያና የዩናይትድ ስቴትስ አምባሳደር ማይክል ራይነር ነበር። በመታሰቢያው ስነ ስርዓት ላይ በተጨማሪም ከዩናይትድ ስቴትስ አየር ኃይሎች የአውሮፓና የአፍሪካ እዙ ብሪጋዴር ጀኔራል ዲተር ባይረስ፣ ከኢትዮጵያ አየር ኃይል ብሪጋዴር ጀኔራል አስፋው ማመጫ እንዲሁም የኮሎኔል ሮቢንሰን ምንጭ ግዛትና ሌሎችም የዩናይትድ ስቴትስ ጦር አካላትን በመወከል የሚሲሲፒ ብሔራዊ ዘብ አባላት ተገኝተዋል። ህዳር 17 1896 ዓ ም በፍሎሪዳዋ ካራቤል የተወለዱት ኮሎኔል ጆን ሮቢንሰን ቻርልስ ሮቢንሰን በ50 ዓመት ዕድሜያቸው ያረፉት መጋቢት 17 1946 ዓ ም አዲስ አበባ ላይ ነበር። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው አብይ ርዕስ።
ለሁለት ቀናት ይካሄዳል የተባለው ስብሰባውን ዛሬ የጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተቀብሎ ተግባራዊ ለማድረግ የደረሰበትን ውሳኔ የኢትዮጵያ መንግስት ባለፉት ዓመታት ካንጸባረቀው አቋም የተለየ እንደሆነ የፖለቲካ ትንታኞች እየተናገሩ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ ይዟል።
የኢትዮ ኤርትራ ጦርነት ከተካሄደበት 1990 ጀምሮ ሁለቱን አገራት ሳይስማማ የቀጠለ ሳይፈታ የቆየ አጨቃጫቂ ጉዳይ የአልጀርስ ስምምነት የድንበር ኮሚሽኑ ውሳኔ። ዛሬ ስብሰባ የጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ የስካሁኑን አይመስልም። ለሁለቱ አገሮች የጋራ ጥቅም ሲባል የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተቀብሎ ተግባራዊ ለማድረግ መወሰኑን ነው መግለጫው የጠቀሰው። ለተግባራዊነቱም ያለማመንታት በቁርጠኝነት ይሰራል ብሏል። ኢህአዴግና የኢትዮጵያ መንግስት በመግለጫው ያሉትን በርግጥ ማለታቸው ከሆነ ይህ በርግጥም ከስካሁኑ የተለየ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለም ይህንኑን የሚያብራሩት
ከስካሁኑ አቋም በጣም የተለየ ነው። የነበረው አቋም ምንድነው? እንደሚታወቀው በድርድር ነው ይሄን ነገር ውሳኔውን በመሪ ደረጃ ተቀብለናል። አፈጻጸሙ ላይ ሰጥቶ በመስጠት በመደራደር ነው የምንገባበት የሚል የነበረው። የባለመ መወሰን እንግዲህ በዙም ተቀባይነት አልነበረውም። በአብዛኛው ያጋጨ ነገር በመሆኑ እዛ ላይ እንግዲህ ለመደራደር ነው የነበረው ሀሳብ። አሁን ሙሉ በሙሉ ተግባራዊ እናደርጋለን የሚለው ሲመጣ እንግዲህ ከነበረው አቋም እሱም የተለየ ነው ማለት ነው።
እዚህ ላይ ባድመን ጠቅሰውልኛል። ስለዚህ ባድመን በተመለከተም በፍርድ ቤቱ የተሰጠውን ውሳኔ በዓለም አቀፉ ፍርድ ቤት ማለት ነው ይመስለኛል ይቀበላለው ማለቱ ይሆን? ይሄ መግለጫ ይሄ አረፍተ ነገር
እንግዲህ በፊት የነበረው ምንድን ነው? የፍርድ ቤቱን ውሳኔ በመሪ ደረጃ እንቀበላለን። ያም ሆነው ግን ባለስድስት ነጥብ የሰላም መግለጫ በተሰጠበት ጊዜ ምንድን የተባለው እንደራደር ስጋ ዙሪያ ቁጭ ብለን የትኛው ቦታ ይገባል አስተጣጠሙን እንደራደር ነው ተባለው። አሁን ከዛ አልፎ ሙሉ በሙሉ እንቀበላለን ሲባል የሚመስለው እንግዲህ እዚህ አጣብቂኝ ውስጥ የከተተውን ጉዳይ መለወጥ አዝማሚያ ነው እንግዲህ የሚያሳየው ነገር። አሁንም አነጋጋሪ ነገር የሚሆነው ስለ ባድመ ያለው አቋም ምንድን ነው ነው።
ይሄ አረፍተ ነገር እነሱን ግልጽ አላደረገም ነው?
እነሱን ግልጽ አላደረገም፣ ግን አንድ ሰው ይህን በሚሰማ ጊዜ ቀጥታ የሚያስበው የባድመ ጥያቄ ምንድን ነው የሚሆነው ነው። እዚህ ላይ ተለወጠ ነገር አለ የለም እንግዲህ ይመስለኛል።
በኢትዮጵያ በኩል ያለውን አቋም የገለጸው የኢህአዴግ ስራ አስፈጻሚ ኮሚቴ ለኤርትራ መንግስትም ጥሪ አቅርቧል። ያለምንም ቅድመ ሁኔታ የሰላም ጥሪያችንን ይቀበል የሚል በሁለቱም ሀገሮች ህዝቦች መካከል ከዚህ በፊት የነበረውን አብሮነትና ሰላም ወደ ነበረበት ለመመለስና ዘላቂነቱን ለማረጋገጥ ለተግባራዊነቱም በቁርጠኝነት እንዲሰራ እንጠይቃለን ያለው የዛሬውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ የሰላም ጥሪ ያቀረቡት በፓርላማ ቃለ መሐላ እንደፈጸሙ ነበር። የኢህአዴግ ስራ አስፈጻሚ ኮሚቴ ለየት ያሉ ውሳኔዎችን ያሳለፈው በኢኮኖሚያዊ ጉዳዮች ላይ ጭምር ነው። በዚህም መሰረት የሀገር ውስጥና የውጭ ባለሀብቶች ኢትዮ ቴሌኮምንና የኢትዮጵያ አየር መንገድን ጨምሮ በታላላቅ መንግስታዊ ተቋማት የአክሲዮን ድርሻ እንዲኖራቸው አቅጣጫ አስቀምጧል። መንግስት ትልቁን የአክሲዮን ድርሻ ይዞ ቀሪው አክሲዮን ለሀገር ውስጥና ለውጭ ባለሀብቶች እንዲተላለፍ ነው ስራ አስፈጻሚ ኮሚቴው አቅጣጫ ያስቀመጠው። ስራ አስፈጻሚ ኮሚቴው በሌሎች ጉዳዮች ላይ ያደረገውን ግምገማና የደረሰበትን ውሳኔ ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ሌላም ዘገባ ደርሶናል። ወቅታዊ ዘገባ ነው። በኢትዮጵያ ለሶስት ወራት ተጥሎ የቆየው የአስቸኳይ ጊዜ አዋጅ ዛሬ ተነስተዋል ይለናል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ በአብላጫ ድምፅና በስምንት ድምፅ ታቅቦ ይሄው አዋጅ እንዲነሳ ተወስኗል። ምክር ቤቱ ከዚህም በተጨማሪ ከሚኒስትሮች ምክር ቤት የተላከለትን የምህረት አሰጣጥና አፈጻጸም ረቂቅ አዋጅ ለቋሚ ኮሚቴ መርቷል። እስክንድር ፍሬው።
የአስቸኳይ ጊዜ አዋጅ ለመቀበልና ለማጽደቅ የወጣው አዋጅ ቁጥር 1083/2010 ለመሻር የቀረበው ረቂቅ አዋጅ ቁጥር 1088/2010 ሆኖ በአብላጫ ድምፅ በስምንት አቅቦ ጸድቋል።
የካቲት 9 ቀን በሚኒስትሮች ምክር ቤት የወጣውና ከሶስት ወራት በፊት ደግሞ በፓርላማው የጸደቀው የአስቸኳይ ጊዜ አዋጅ ነው በዛሬው ዕለት የተነሳው። ምክር ቤቱ እዚህ ውሳኔ ላይ ከመድረሱ በፊት በሚኒስትሮች ምክር ቤት በተረቀቀውና አዋጁ እንዲነሳ በሚጠይቀው የውሳኔ ሀሳብ ላይ ውይይት አካሂዷል። በፓርላማው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ናቸው አዋጁ እንዲነሳ የሚጠይቀውን የውሳኔ ሀሳብ ለምክር ቤቱ አባላት ያቀረቡት።
ገዢው ፓርቲና መንግስት በወሰዳቸው ተከታታይ የመፍትሄ እርምጃዎች ተጋርጦ የነበረው አደጋ ከጊዜ ወደ ጊዜ መሻሻል እያሳየ መጥቷል። ህዝቡም ልማትና ዴሞክራሲ ስርዓት የመገንባት ተሳትፎን አጠናክሮ እንዲቀጥል ለማስቻል ችግሮች በሚያጋጥሙበት ጊዜ በመደበኛ የህግ ማስከበር ስርዓት ለመቋቋም የሚያስችል ሁኔታ እየተፈጠረ በመምጣቱ ከሚመለከታቸው የክልልና የፌዴራል አካላትም ጋር በተደረገው ግምገማ የአስቸኳይ ጊዜ አዋጅ መነሳቱ ላይ ስምምነት ላይ በመደረሱ የህዝቦችን መብት ከመገደብ ይልቅ አዋጁን በመሻር ህዝቡ ራሱ የሰላም ዘብ እንዲሆን የማስቻሉን አስፈላጊነት በተለያዩ ጊዜያቶች በተደረጉ ውይይቶች ስለታመነበት በአዋጁ የተቀመጠውን የጊዜ ገደብ በማሳጠር አዋጁን መሻር አስፈላጊ ሆኗል። አዋጁን ለማስፈጸም የወጡ ደንቦችና መመሪያዎች የዚህን አዋጅ መሻር ተከትሎ ቀሪ እንዲሆኑ ውሳኔ ሀሳብ ቀርቧል።
ይህንን ተከትሎ በተካሄደው ውይይትም የምክር ቤቱ አባላት የተለያዩ ሀሳቦችን አንጸባርቀዋል። አዋጁ ሰብአዊና ዲሞክራሲያዊ መብቶችን ገድቦ መቆየቱን፣ በአገሪቱ ገጽታ፣ በኢንቨስትመንት ፍሰትና በቱሪዝም ላይ አሉታዊ ገጽታ እንደነበረው የገለጹ አሉ። ወደ አዋጁ የገባ ነው በአገሪቱ በነበረው ወቅታዊ ሁኔታ አስገዳጅነት ነው ያሉ ደግሞ መነሳቱ ተገቢ ቢሆንም አስፈላጊ እንደነበረ መረሳት እንደሌለበት የገለጹም ነበሩ። አንድ የፓርላማ አባል ደግሞ የአዋጁ መነሳት ችግር የደረሰበት ሰው ከሚታፈን ኡኡ እያለ እንዲሞት እድል ይሰጣል ብለዋል። የካቲት 9/2010 ዓ.ም በሚኒስትሮች ምክር ቤት የወጣውና በኋላም በፓርላማው የጸደቀው የአስቸኳይ ጊዜ አዋጅ በትግበራ ላይ የቆየው ለሶስት ወር ከሶስት ሳምንት ነው። በዚህ ሁሉ ጊዜ ውስጥ ግን የተለያዩ አስተያየቶች ሲያስከትል ቆይቷል። አዋጁን አስፈላጊ የሚያደርጉ ሁኔታዎች እንደሌሉ ያመኑ የተቃዋሚ መሪዎች፣ ምሁራንና የውጭ መንግስታት በፍጥነት እንዲነሳ መጠየቃቸው የአደባባይ ሚስጥር ነው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተፈጠረው አንጻራዊ መረጋጋት ይህ ጥያቄ ጠንክሮ እንዲወጣ አድርጓል። የአዲሱ ጠቅላይ ሚኒስትር ቀዳሚ ተግባርም አዋጁን ማንሳት እንዲሆን የተለያዩ ወገኖች በተለያዩ መንገዶች ጠይቀዋል። ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ እየቀረቡ ካሉ ሌሎች ጥያቄዎች አንዱ ከፖለቲካ ጋር በተያያዘ የታሰሩ ዜጎችን በሙሉ የመፍታት ጉዳይ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በአጭር ጊዜ ውስጥ በርካቶች መፈታታቸው አዎንታዊ አስተያየቶችን አስከትሏል። እርምጃቸው በአገር ውስጥ ብቻ የተወሰነ አለመሆኑንም አሳይተዋል ጠቅላይ ሚኒስትሩ። በዚህም መሰረት በውጭ አገር የሚንቀሳቀሰውና በመንግስት በአሸባሪነት የተፈረጀው የግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ እንዲፈቱ አድርገዋል። የዚህን ፓርቲ ሊቀመንበር የዶክተር ብርሃኑ ነጋን ክስም አንስተዋል። የፖለቲካ ተንታኞችና የተቃዋሚ መሪዎች በተለያየ ጊዜ እንደገለጹት ግን እንዲህ አይነቱ እርምጃ ገዢ በሆነ የፖለቲካ ምህረት አዋጅ መታገዝ አለበት። ፓርላማው ማለትም የህዝብ ተወካዮች ምክር ቤት በሁለተኛ አጀንዳነት ውይይት የጀመረበት የምህረት አሰጣጥና አፈጻጸም አዋጅ የሚባልና በሚኒስትሮች ምክር ቤት የተዘጋጀ ነው። ይህ አዋጅ የፖለቲካ ተንታኞችና ሌሎች አስተያየት ሰጪዎች እየጠቀሱት ካለው ጋር ምን ያህል ግንኙነት እንዳለው ግን ግልጽ አይደለም። አዋጁ በአብዛኛው የፖለቲካ ጥፋቶችን፣ ሀገር መክዳት፣ የአመጽ ወንጀሎችን እንደዚሁም በሀገርና በመንግስት ላይ አመጽን የማነሳሳት ወንጀል የፈጸሙትን ይመለከታል። በረቂቁ እንደሰፈረው አዋጁ እነዚህን ወንጀሎች የፈጸሙና በህግ በተሰጠው የጊዜ ገደብ ወደ ሰላማዊ ኑሯቸው ተመልሰው የመንግስትን ህግና ስርዓት ለማክበር ግዴታ የሚገቡ ጥቂት ወይም መላ ወንጀለኞችን ተጠቃሚ እንደሚያደርግም ተመልክቷል። እና አዋጁ መንግስት ለነዚህ ወገኖች ያለፈውን ጥፋታቸውን ሙሉ በሙሉ ስርየት የሚያደርግበት ስርዓት መሆኑ ተጠቁሟል። በዚህ ረቂቅ አዋጅ እንደተመለከተው ከሆነ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ የምህረት ቦርድ ይቋቋማል። ከቦርዱ የቀረበላቸውን የምህረት ውሳኔ ሐሳብ መርምረው ውሳኔ የሚሰጡትም ጠቅላይ ሚኒስትሩ ናቸው። የውሳኔ ሐሳቡን ከተቀበሉ የምህረት አዋጅ በፌደራል ጠቅላይ ዋና አቃቤ ህግ በኩል እንዲዘጋጅ ያደርጋሉ። ረቂቅ አዋጁ መልሶ በሚኒስትሮች ምክር ቤት ይመከርበትና ለፓርላማው ቀርቦ ይጸድቃል። የምክር ቤቱ አባላት የምህረት አሰጣጥና አፈጻጸም በተሰኘው ረቂቅ ላይ ያደረጉት የመንደርደሪያ ውይይት አጠር ያለ ነበር። የሰው ዘር የማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ የመውሰድ፣ በአስገዳጅ ሰውን የመሰወርና ኢሰብአዊ የድብደባ ድርጊት የመፈጸም ወንጀሎች በዚህ የምህረት አዋጅ እንደማይካተቱ በረቂቁ ክፍል 1 3 ላይ ተመልክቷል። የሙስና ወንጀልም በምህረት አዋጁ መካተት አለበት ያሉ የፓርላማ አባላት ነበሩ። ይህ የምህረት አዋጅ ለምን አስፈለገ ሲሉ የጠየቁ አንዲት የፓርላማ አባል ደግሞ ሙሰኞችን፣ ወንጀለኞችንና ሌቦችን እኮ ለቀናቸዋል ብለዋል። የለቀቅናቸውስ ህግ ሳይኖር ነው ወይ ያሉት እኚህ የፓርላማ አባል ይህ አዋጅ የሚጸድቀው ማንን ለመልቀቅ ነው ሲሉም ጠይቀዋል።
ይህ አዋጅ ለየትኞቹ ለመልቀቅ ነው የወጣ የሚል ጥያቄ አለ። የተጠረጠሩ ለቀናቸዋል፣ የተፈረዱ ለቀናቸዋል። ይሄ አዋጅ ለማን ነው? ለማን ለማስፈጸም ነው? ምህረት አዋጁ ደግፈዋል፣ ግን ለማን ነው የምናስፈጽመው? ህግ ሳይኖር እኮ ፈጸምና ለቀቅናቸው። ይህ አሁን ምን ተጭኖን ነው አሁን ህግ ሳይኖረት የለቀቅናቸው የሚል እኔ በደንብ ማየት አለበት የቃዋም ኮሚቴ።
መንግስት በውጭ ኃይል ግፊት የፖለቲካ ሙስና እየፈጸመ ነው ሲሉም እኚህ የፓርላማ አባል ተናግረዋል።
ይህ መንግስት ውጫው ተጽዕኖ ተገፍቶ እየፈጸመው ያለ ግን አሁን ህጋዊ ልባትን ለማግኘት ህግ መፈጸም ይህ መንግስት እኔ ፖለቲካል ኮራፕሽን እየፈጸመ ያለ ይመስለኛል። በእኔ ሳይጠይቅ አሁን ህጋዊ ልባት ለማምጣት ህጋዊ እየደረገው ነው ያለ፣ ህግ እያረቀቀ ነው ያለ። ሌቦች ግን ለቀዋል፣ ወንጀለኞች ግን ተለቀዋል። በምን ጫና የቋሚ ኮሚቴ ቆም ብሎ በደንብ ማየት አለበት የሚል ሀሳብ ነው። አመሰግናለሁ።
ሌላ የፓርላማ አባል በሰጡት አስተያየት ሰዎች እስካሁንም እየተፈቱ ያሉት ህግን በተከተለ መንገድ ነው ብለዋል።
ከዚህ በፊት ሰዎች ሲለቀቁ የነበሩበት ሁኔታ ዝም ብሎ ህግን መሰረት ሳይደረግ የተሰራበት አይደለም። የወንጀለኛ መቅጫ ስነ ስርዓት ህጉ ላይ ጉዳያቸው በክስ ሂደት ያሉ ተጠርጣሪዎች በአቃቢ ህጉ በኩል ክስ እንዲነሳ የሚደረግበት አሰራር አለ። ያ ማለት ህግ አለ ማለት ነው። ይህ ህግ ደግሞ ዛሬ ሲወጣ ከሚጸድቅበት ቀን ጀምሮ ስራ ላይ የሚውልበት እንጂ ወደ ኋላ ተመልሶ ስራ ላይ የሚውልበት አካሄድም የለም። በህገ መንግስቱ ላይ በግልጽ የተቀመጠ አይነት ሁኔታ ስላለ ማለት ነው።
ባለፉት ጥቂት ወራት በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በሺዎች የሚቆጠሩ ዜጎች ከእስር መፈታታቸውን ገንቢ ሲሉ የገለጹ የተቃዋሚ መሪዎችና ሌሎች ተንታኞች የቀሩትም በርካታ መሆናቸውን ይናገራሉ። ታሳሪዎችን በቁጥቁጥ ከመፍታት ይልቅ አጠቃላይ ምህረት ማድረግና ሁሉንም መልቀቅ እንደሚገባም ያምናሉ። ዛሬ ለፓርላማ የቀረበው የምህረት አሰጣጥና አፈጻጸም አዋጅ ለዝርዝር ውይይት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሀገሪቱ ይበልጥ እንድትረጋጋና ወደ ተሻለ ለውጥ አቅጣጫ እንድትገባ የብሔራዊ አንድነት መንግስት በመመስረት እንዲተባበር ለኢህአዴግ ጥሪ አቀረበ። አዲሱ ጠቅላይ ሚኒስትርም ለቃላቸውና ለህዝቡ ታማኝነታቸውን እንዲያሳዩ ሲል አሳስቧል። በፖለቲካ ምክንያት በትግራይ ክልል የታሰሩ ዜጎች እንዲፈቱም ጠይቋል። መለስካቸው አመሃ ዝርዝሩን ይዟል።
መድረክ 19ኛ ድርጅታዊ ጉባኤውን ባካሄደበት የክንውን መቋጫ ባወጣው የአቋም መግለጫው በአብዛኛው ያተኮረው በወቅታዊው የሀገሪቱ ፖለቲካዊ ጉዳዮች ላይ ነው። በኢትዮጵያ ዘመናዊነትንና ዴሞክራሲያዊ አስተዳደርን ለመትከል የተደረጉትን ትግሎች በመዘርዘር የተንደረደረው ይኸው መግለጫ ይህን ሀገራዊ ርዕይ እውን ለማድረግ የተቀረቡ ግን ያመለጡ ዕድሎችን አስታውሷል። አሁን ተፈጥሯል ያለውን ዕድልም እንዳያመልጥ ያሳስባል። አክሎም ይህን ለማድረግ ገዢው ፓርቲ ኢህአዴግ ወደፊት መውሰድ ይገባዋል ያለውን እርምጃ ይዘረዝራል። መግለጫውን ያነበቡት የመድረክ አባል አቶ ወንድሙ ኢብሳ ነበሩ።
ስለሆነም የእስካሁኑ የኢህአዴግ አገዛዝ እንደተለመደው ያለ ህዝባዊ ይሁንታና ይሉኝታ ለብቻው ኢትዮጵያን የመግዛት ካልሆነ በስተቀር የመምራትና የማስተዳደር እድሉና እድሉ ብሎም ብርቱ ጉልበቱ እንደላለና በዚህ ምክንያትም መልካም አስተዳደር ማስፈን እንዳልቻለ ራሱ ከማመኑና በአንደበቱም ከመመስከሩም በላይ በስከዛሬ ለተከሰቱት ችግሮች ኃላፊነቱን ወሰደ በመሆኑ ይህንኑ የወሰደውን ኃላፊነት ብሔራዊ አንድነት መንግስትን በመመስረት ለአራተኛ ጊዜ የመጣውን መልካም እድል እንዳይባክን አጥብቀን እያሳሰብን ጠቅላይ ሚኒስትሩ በበዓለ ስመታቸው ላይ ባደረጉት ንግግር በገቡት ቃል መሰረት ቃላቸውን እንዲጠብቁ ለቃላቸውና ለሕዝባቸው ታማኝነታቸውን በተግባር እንዲያሳዩ መድረክ በብርቱ ያሳስባል።
መድረክ በዚህ መግለጫው ላይ የጠቆመው ነገር ከኢህአዴግና ከመንግስቱ ጋር ለመደራደር የሚያስችሉትን ሀሳቦች በሰነድ መልክ ማዘጋጀቱን ጭምር ነው። በዚህ መግለጫው እንዳመለከተው መድረክ የሀገራችን የመንግስት አገዛዝ ወደ መንግስታዊ አመራር እንዲለወጥ ከዜሮ መነሳትም ሆነ ዝንፈታዊና ቅጽበታዊ ሽግግርን አይቀበልም ይላል። ባጭሩ አብዮታዊ ለውጥን አንፈልግም የሚል ይመስላል። በዚህ አኳያ በአጠቃላይ መድረክ ለሚፈልገው ለውጥ አመቺ ሁኔታን ይፈጥራሉ ያላቸውንና አሁን መደረግ አለባቸው ካላቸው ለውጦች መካከል የሚከተሉት ይገኙባቸዋል። አቶ ወንድሙ ይብሳ፣
እንደ ጸረ ሽብር ህግ ያሉ አዋጆች እንድታገዱ እንድደረግ አበክሮ ይጠይቃል። የብዙሃን መገናኛ የፕሬስ ብሎም የህትመት አዋጆች አደናቃፊ አንቀጾች ተነቅሰው ወጥተው በህገ መንግስት አንቀጽ 29 መሰረት በአስቸኳይ ተሻሽለው እንዲወጡ መድረክ በጥብቅ ጠይቃል። የመንግስታዊ ያልሆኑ ድርጅቶች መያዶች አዋጅና አስቸጋሪና አደናቃፊ አንቀጾች ተነቅሰው ተሻሽለው እንዲወጡ መድረክ በጥብቅ ይጠይቃል።
መድረክ ሀገሪቱ አሁን ካለችበት ሁኔታ በተረጋጋ መንገድ ሊያሸጋግር ይችላል ያለው የብሔራዊ አንድነት መንግስት ይቋቋም ሲል ምን ማለቱ እንደሆነ ይበልጥ ማብራሪያ እንዲሰጡኝ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበርን ዶክተር መረራ ጉዲናን ጠይቄያቸው ነበረ። እርሳቸው እንደሚሉት መድረክ ያቀረበው አማራጭ በመሰረቱ አዲስ አይደለም። በ1997 የተደረገው አገር አቀፍ ምርጫ ከሽፎ ሀገሪቱ ወደ ቀውስ ስትገሰግስ ከቀውሱ ለመውጣት ቅንጅትና የኢትዮጵያ ዴሞክራሲያዊ ኃይሎች ኅብረት ያቀረቡት አማራጭ እንደነበረ ያስታውሳሉ። በወቅቱ ኢህአዴግ ይህንን አማራጭ አልተቀበለውም ይላሉ። የቅንጅት መሪዎችን ወደ ወህኒ ሲያወርዳቸው እኛም ምንም ትርፍ ያላገኘንበትን ፓርላማ ተቀላቀልን ሲሉ ያስታውሳሉ። ዛሬም ለተፈጠረው ሁኔታ ከቀረቡት አማራጮች አንዱ የጥገና ለውጥ ሲሆን፣ ሌላው ጫፍ ደግሞ ከዜሮ የሚጀምር የሽግግር መንግሥት ነው። የመድረክ አማራጭ የሚነሳበት ከሁለቱ ጽንፎች መካከል ነው።
ኢህአዴግንም ሊያቅፍ የሚችል የተቃዋሚ ኃይሎችንም ሊያስተናግድ የሚችል ዋስትና ለመስጠት የሚችል መንግስት ያስፈልጋል። ለኢህአዴግም፣ ለሀገሪቱ ሌሎች ኃይሎችም፣ ለህዝቡ የኔ ነው የሚለው አስተማማኝ የሆነ የሚያምኑበት መንግስት፣ እንገባለን እንገባም ብሎ የሚያንገራግሩ ኃይሎችም የተሻለ ዋስትና የሚሰጥ፣ ገዢው ፓርቲም ደግሞ እቃዎቻችሁን ጠቅልላችሁ ሂዱ ሳይሆን በዚህ ቦታ አላችሁ እናንተም በምትቀጥለው ኢትዮጵያ ውስጥ ተገቢ ቦታ አላችሁ እና ይሄ በጅምላ በሞኖፖሊ የያዛችሁት ስልጣን አካፍሉ እና ሀገሪቷ ሁሉም ኃይሎች የሚሳተፉበት የተሻለ መረጋጋትና አስተማማኝ ሁኔታ እንዲፈጠር፣ ከዛ ደግሞ አስተማማኝ ነጻና ፍትሃዊ ምርጫ እንዲካሄድ። ለዚህ ነው ይህንን ያመጣ ነው።
መድረክ በመግለጫው ካቀረባቸው ጥያቄዎች መካከል አንዱ የእስረኞች ጉዳይ ነው። እንደ መድረክ ከሆነ ዛሬም በኢትዮጵያ በአያሌ ስፍራዎች ብዙ በፖለቲካ ምክንያት በእስር የሚንገላቱ ዜጎች አሉ። መንግስት እነዚህን ሁሉ መፍታት በሀገሪቱ የተጀመረውን መረጋጋት ያጠናክራል። በተለይ ደግሞ በትግራይ ብሔራዊ ክልላዊ መንግስት የእስረኞች ፍች ጨርሶ አልተጀመረም ይላል የአረና ትግራይ ለዲሞክራሲና ለሉዓላዊነት ሊቀመንበር አቶ አብርሃ ደስታ ይህንን ብለው ነበር።
በትግራይ ክልል የታሰሩ የፖለቲካ እስረኞች በተለይ የአረና አባላት እስካሁን አልተፈቱም። ለምሳሌ 5 አባላት አሉን። በአብይ አድና በመቀሌ ከተማ እስካሁን አልተፈቱም። ከወልቃይት አካባቢም ከምዕራብ ትግራይ አካባቢም የታሰሩ አሉ። የኛ አባላት ባይሆንም በፖለቲካ ምክንያት ነው የታሰሩ። እስካሁን አልተፈቱም። ከዛላምበሳ አካባቢ እንደዚሁም ገርስና የከሚባል አካባቢ በኤርትራ አካባቢ ባሉ አካባቢዎችም ከተለያዩ የደምህት የተለያየ የሌላ አሸባሪ ቡድን እየተባሉ የታሰሩም አሉ። በጣም ብዙ አሉ። አልተፈቱም። በደምህት ምክንያት ታስረው እዚህ አዲስ አበባም አሉ። አልተፈቱም። ስለዚህ ከትግራይ የመጡ የፖለቲካ እስረኞች እስካሁን የተፈታ የለም። ስለዚህ እዚህ ተጨባጭ ቁጥር አለ።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአራት ድርጅቶች ስብስብ ነው። የኦሮሞ ፌዴራሊስት ኮንግሬስ፣ የሲዳማ አርነት ንቅናቄ፣ አረና ለዲሞክራሲና ለሉዓላዊነት እንዲሁም የኢትዮጵያ ማህበረ ዲሞክራሲ፣ ደቡብ ህብረት አንድነት ፓርቲ የግንባሩ አባላት ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውንም ለዘገባው እናመሰግናለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዓለም ሰላም አስከባሪ ተልእኮ ምስረታ 7ኛ ዓመትን ዘንድሮ ያከበሩት አፍሪካ ውስጥ ነው። የምዕራብ አፍሪካዊቱ ሀገር ማሊ ሚኑስማ በሚል አህጽሮት ቃል የሚጠራው የመንግስታቱ ድርጅት ኃይል የሚገኝባት ሀገር ስትሆን ተልእኮውን ለማጠናከር እንደሚሰሩ ዋና ጸሐፊው ቃል ገብተዋል። በዓለም ዙሪያ ግዳጅ ላይ ሳሉ በተገደሉ የድርጅቱ ወታደሮች ቁጥር እጅግ አቻ የሌለውን ሚኑስማን ይበልጥ ለማጎልበት እንዲቻል ጉተሬሽ የድጋፍ ጥሪ አሰምተዋል። ብራም ፓስሚዩኒስ ከባማኮ ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ግንቦት 21 ዓለም አቀፍ የሰማያዊ ቆብ ቀን ተብሎ ይታወቃል። ስለ ሰላም ቆመው ስለ ሰላም የወደቁ የዓለም አቃቢያነ ሰላም ወንዶችና ሴቶችን ለማሰብ ጀብዱና ተጋድሏቸውን ለመዘከርና ለማክበርም በተባበሩት መንግሥታት ድርጅት የተደነገገ ቀን ነው። እናም የዘንድሮውን ዕለት ለማክበር ጠቅላይ ጸሐፊ አንቶኒዮ ጉቴሬሽ ባማኮ የገቡ ጊዜ የመንግሥታቱ ድርጅት ቤተሰብ በመላ ግልብጥ ብሎ ወጥቶ ተቀበላቸው። ማሊ የዓለም ልዑካን የነበሩ 172 ሰዎች የተገደሉባት አገር ነች። ከመካከላቸው 100 ባለሰማያዊ ቆብ ወታደሮች ነበሩ። የመንግሥታቱ ድርጅት ከተሰማራበት ሁሉ እንዲህ ዐይነት የበረታ ጉዳት በየትኛውም የምድር ጠርዝ አልደረሰበትም። ማሊ 13,500 የተባበሩት መንግሥታት ድርጅት ወታደሮችን ለግዳጅ ተቀብላለች። በተጨማሪ ፈረንሳይ ለባርኻኔ ዘመቻዋ ያሰማራቻቸው ወታደሮች አሏት። የአውሮፓ ኅብረት ደግሞ የማሊን ወታደሮችና አጋዥ ክፍሎች ያሰለጥናል። ቡድን 5 ወይም G5 ተብለው የሚጠሩት ማሊ፣ ኒጀር፣ ቡርኪና ፋሶ፣ ቻድና ሞሪታንያ ደግሞ የራሳቸው የአካባቢው ጸጥታ አስከባሪ ኃይል አላቸው። ማሊ እምብርት ላይ የሚገኘውን የG5 ጠቅላይ እዝ ለመጎብኘት አንቶኒዮ ጉቴሬሽ ሰሞኑን ጎራ ብለው ነበር። የመንግሥታቱ ድርጅት ዋና ጸሐፊ ጉብኝታቸውን ባጠናቀቁ ጊዜ ለG5 የፈጠነ ዓለም አቀፍ የገንዘብ ድጋፍ እንዲደርስ ጠይቀዋል። የድርጅታቸው ኃይል የተሰጠው ግዳጅ ሳህል አውራጃ ውስጥ ሽብርተኛ ንቅናቄዎችንና የተደራጀ ወንጀልን መዋጋት እንዲሁም ሲቪሉን ሕዝብ ከጥቃት መጠበቅ መሆኑን ለጋዜጠኞች የተናገሩት ጉቴሬሽ የኪሳቸው ነገር ግን በጣም አንገራጋሪ እንደሆነም አስታውቀዋል። የማሊ ጠቅላይ ሚኒስትር ሱሜሉ ቡቤዬ ማይጋ ናቸው ጦራቸውን እየጎበኙ ሳሉ የክብር ዘቡ ሰላምታ የሚሰጣቸው። ምንም እንኳ የማሊ የራሷ ወታደሮች ሰፈሩን ለማተራመስ ይንቀሳቀሳሉ ከሚባሉት ኃይሎች ጋር እየተዋጉ ቢሆንም የተሻለ ትጥቅ፣ ረቀቅ ያለ መሳሪያ፣ ጠርቀም ያለ ደመወዝ ሊደርሱላቸው ይገባል። እስከዚያው ግን ማሊ ዳር ድንበሯን ለማስከበር ህዝቧንም ለመጠበቅ አጋዥ የሆኑት የውጭ ኃይሎች ጫማ እየረገጣት ይቆያል። እነዚያ ባዕዳን ጦሮች ታዲያ በተለይ ደግሞ የመንግስታቱ ድርጅት የማሊ ልዑካን የራሳቸውን ደህንነት ለመጠበቅ የሚያስችሏቸውን እርምጃዎች እያጠናከሩ እንደሚቀጥሉ ጉቴሬሽ አስታውቀዋል። የመንግስታቱ ድርጅት የማሊ ተልዕኮ ሚኑስማ የሰፈረበት የቲምቡክቱ አየር ጣቢያ ባለፈው ሚያዝያ ውስጥ ድንገት በተከፈተበት አስደንጋጭ ጥቃት መመታቱ ወታደሮቹ ምን ያህል ለአደጋ የተጋለጡ እንደሆኑ ማስታወሻ ሰጥቶናል ብለዋል አንቶኒዮ ጉቴሬሽ።
En même temps, c'est évident qu'il nous faut perfectionner la façon dont la MINUSMA travaille.
የተባበሩት መንግስታት ድርጅት ባማኮ ውስጥ ጥብቅ የሆነ የቅኝት ሥርዓቶችን ይዘረጋል። የተራቀቁ የማስጠንቀቂያ መዋቅሮችንና በሀገሪቱ ሰሜን በሚገኙ አንዳንድ የጦር ሰፈሮች ውስጥ ራዳሮች ይተከላሉ። ቦምቦችንና የተቀበሩ ፈንጂዎችን ለማደንም አነፍናፊ ውሾች እንዲሰማሩ ይደረጋል። የአካባቢ ቅኝትና የአደጋ ማስጠንቀቂያ የተጠናከሩ ስልጠናዎች ይሰጣሉ። ተራራ ሸንተረሩን ለመጠበቅና ተቆጣጥሮ ለመቆየት የሚያስችሉ በርካታ ዘመቻዎችም ይካሄዳሉ።
እና ይህ በቂ ይሆናል? ብዙ እንግዲህ የሚወሰነው ለማሊ ለሚኑስማና ለጂ 5 የሳህል ኃይል ከዓለም አቀፍ ድጋፍ ከሚገኘው የገንዘብ መጠን ይሆናል። አሁን እጅግ የከፋው የካዝና መመናመን ለወደፊቱ የከበዱ ችግሮችን የደገሰ ነው። ማሊ ብትወድቅና ብትሰባበር ስብርባሪዋና ፍንጥርጣሪዋ መከራን የሚዘራው ለማሊ ጎረቤቶች ብቻ ሳይሆን አሉ ጉቴሬሽ፣ መዘዙ ከሳህል እስከ መላ ሜዲተራኒያን ክልልና ዘልቆም ወደ አውሮፓ ጠልቆ የሚጎዳ ይሆናል። ሽብር ፈጥሮ በግርግሩ ውስጥ ከመተራመስ ይልቅ የሽብርተኝነትን ችግር ከጽንሱ መከላከል ይበጃል ሲሉ መክረዋል የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ።
አድማጮች፣ አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ነው ዝግጅቱ። ሰሞኑን በኢትዮጵያ ከተለያዩ አካባቢዎች የሕዝብ መፈናቀል እየተዘገበ ነው። ምክንያቶቹና ሕጋዊ መፍትሄዎቹ ምን ይሆኑ? በርዕሱ ላይ ጥናት ያደረጉ ምሁር ለጥያቄው መልስ እንዲሰጡ ጋብዘናል። በስልክ ቁጥራችን 202-205-9942 የውስጥ መስመር 14፣ በኢሜይል አድራሻችን ደግሞ horn@voanews.com እንዲሁም በፌስቡክ ገጻችን ጥያቄዎቻችሁን አድርሱን። የዝግጅቱ ክፍል አንድና ሁለት ታዲያ የፊታችን አርብና ቅዳሜ ነው የሚቀርበው። ተሳተፉ፣ ጥያቄዎቻችሁን ላኩ። የጥያቄው መልስ አድማጮች፣ አሁን ወደ ትንታኔው ክፍለ ጊዜ ነው የምንዘልቀው። ወቅታዊ ጉዳይ ላይ ያተኮረ የትንታኔ ውይይት ነው። የፖለቲካ መሪዎችንና ሌሎች ታሳሪዎችን በይቅርታ የመፍታቱንና ክስ የማቋረጡን ሂደት በአጠቃላይም የፖለቲካ ምህረት አዋጅ ሊታገዝ እንደሚገባው አንድ ታዋቂ የፖለቲካ ምሁር ማስታወቃቸውን ገልጠን በትላንትናው ዕለት ዝግጅታችን አስተዋውቀን ነበር። ይህ ካልሆነ ግን ይላሉ፣ በይቅርታ የተፈቱትም ሆነ ክስ የተቋረጠላቸው ሰዎች ዋስትና አይኖራቸውም ነው ያሉት። የኢትዮጵያ መንግስት በአሸባሪነት የፈረጃቸውን ድርጅቶች አመራሮች ጨምሮ በርካታ ታሳሪዎችን ቢፈታም ፍረጃው ግን እስካሁን አልተነሳም። እስክንድር ፍሬው እንዲህ አቀናብሩታል።
የኢትዮጵያ መንግስት ሰሞኑን የወሰደው እርምጃ አዎንታዊ አስተያየት የማስከተሉን እንደ ጥሩ ጅምር የመወሰዱን ያህል ጥያቄዎችም እያስነሳ ነው። ሰሞኑን በይቅርታ ከተፈቱት መካከል የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ ይገኙበታል። የዚሁ የግንቦት ሰባት ሊቀመንበር የዶክተር ብርሃኑ ነጋ ክስም ተቋርጧል። ግንቦት ሰባት ከኦብነግና ኦነግ ጋር በኢትዮጵያ መንግስት በአሸባሪነት የተፈረጀ ድርጅት ነው። አመራሮቹን የፈታውና በሂደት ላይ የነበረውን ክስም ያቋረጠው መንግስት ይህንን ፍረጃ ግን እስካሁን አላነሳም። በዚህ ጉዳይ ላይ ለአሜሪካ ድምፅ ምላሽ የሰጠው የፌዴራል ጠቅላይ አቃቤ ሕግም ፍረጃውን የማንሳት ጉዳይ የመንግስትና የፓርላማው ነው ብሏል። እናም የመንግስት ቀጣይ ክንውን የዚህ አካሄድ መቋጫና እንዲያስገኝ የተፈለገው የመጨረሻ ውጤትም እስካሁን ግልጽ አይደለም። ተቃዋሚዎችና የፖለቲካ ተንታኞችም የመንግስት አቅጣጫ ግልጽ መስመር አለመያዙን እየተናገሩ ነው። መንግስት የግንቦት ሰባትን ከፍተኛ አመራር አባል በይቅርታ መፍታቱና የሊቀመንበሩንም ክስ ማቋረጡ ግን አዎንታዊ እርምጃ መሆኑን ያምናሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ብቸኛው ኢትዮጵያዊ ባለሙሉ ፕሮፌሰር ማዕረግ ዶክተር ካሳሁን ብርሃኑ ይህንኑ አንጸባርቀዋል። ፕሮፌሰር ካሳሁን ማብራሪያቸውን የሚጀምሩትም የሰሞኑ ርምጃ አዎንታዊ መሆኑን በመግለጽ ነው።
ነገሩ ድሮ ነው። አቶ አንዳርጋቸው መፈታቱ በይቅርታ ዶክተር ብርሃኑ እና ሌሎችም ደግሞ ክሳቸው እንዲቋረጥ በመንግስት ስልጣን ስር ያለ ጉዳይ ነው። ይህን ማድረግ ይቻላል። እንደ ጀስቸር ተከታታይ እርምጃዎች ለመቀራረብ ተቀራርቦ ለመነጋገር እንደ መጀመሪያ ምዕራፍ ሊቆጠር ይችላል።
ስለዚህ እንድምታው አንድን ወይ ሁለት የፖለቲካ ሰዎችን ወይ ታሳሪዎችን መፍታት ወይም ክስ ማቋረጥ ብቻ አይደለም፣ ከዛ የሰፋ ትርጉም አለው እያሉኝ ነው አሁን የተደረገው ነገር?
አዎ፣ እንደምናስታውሰው ለምሳሌ የኦሮሞ ዴሞክራሲያዊ ግንባር መሪዎች ሀገር ውስጥ እንዲገቡ ተደርጓል።
አቶ ሌንጮ ለታን ማለት ነው።
አቶ ሌንጮ ለታ። በመቀጠል እነዚህ አሁን ያነሳናቸው ጉዳዮች ደግሞ መከናወናቸውን ሰምተናል። ቀደም ሲል በፖለቲካ ምክንያት የታሰሩ የተለያዩ ድርጅቶች የፖለቲካ መሪዎች መፈታታቸውን እናውቃለን። ስለዚህ ቀጣይ ሂደቶች ይኖራሉ የሚል ተስፋ ሊያሳድር ይችላል።
ፕሮፌሰር ካሳሁን እንግዲህ ግንቦት ሰባት ከኦነግና ኦብነግ ጋር በአሸባሪነት እንደተፈረጀ ይታወቃል። እንደተፈረጀም ነው በኢትዮጵያ ፓርላማ። ይህ እንዴት ይታረቃል አሁን መንግስት እያደረገ ካለው ነገር ጋር? በአንድ በኩል የድርጅቱ መሪዎች በይቅርታ ተፈተዋል፣ አንደኛው ክሳቸው እንዲቋረጥ ተደርጓል። በአሸባሪነት ከመፈረጃቸው ጋር እንዴት ነው የሚታረቀው? ምንድን ነው የሚታየው እርስዎ ከዚህ አንጻር?
እንግዲህ ድርጅቶቹን በዚህ የመፈረጁ ነገር ፓርላማው ያደረገው ነገር ነው። ሊያነሳውም የሚችለው ፓርላማው ነው። አሁን በተወሰደው እርምጃ ፓርላማው ከነዚህ ድርጅቶች ላይ በሽብርተኝነት የመፈረጁን ነገር አንስቶታል ማለት አይቻልም፣ ግን እንደ ጅማሮ ሊቆጠር ይችላል። ምክንያቱም ዶክተር ብርሃኑ አቶ አንዳርጋቸው ሽብርተኞች ናቸው የሚል ሳይሆን የሚመሩት ድርጅት ሽብርተኛ ነው ተብሎ ነው የተፈረጀው እና መንግስት ባለው ስልጣን ክስ የማቋረጥ ይቅርታ የማድረግ ስልጣን አለው። ነገር ግን ይህንን ፍረጃ ሊያነሳ የሚችል ፓርላማው ነው። ስለዚህ ወደዛ ሊሄድ የሚችል ነው ብሎ መገመት ይቻላል።
እንግዲህ እንደሚታወቀው ፕሮፌሰር ካሳሁን የኢትዮጵያ ፓርላማ በአንድ ፓርቲ ብቻ የተያዘ ነው። በአሁኑ ሰዓት ኢህአዴግና አጋሮቹ ናቸው በፓርላማው ውስጥ ያሉት። 547 መቀመጫዎች የተያዙት በዛ መንገድ ነው እና ፓርላማው ስንል የመንግስትንም ውሳኔ ወይ ደግሞ የመንግስትን ፍላጎት እንደሚያንጸባርቅም የሚወስዱ ወገኖች አሉ። ከዚህ አንጻር መንግስት ይህንን ካረገ ፓርላማው ያንን ለማንሳት ምን ይከብደዋል? ወይ ደግሞ ለምን ተከታታይ ያልሆኑም ነገሮቹ?
እንግዲህ እንደ ሂደት ብናየው የተሻለ ይመስለኛል። ምናልባት 547 የፓርላማ አባላት በዚህ ይስማማሉ ብሎ ለመናገር ያስቸግራል። ነገር ግን
አንድ አቋም ይዛሉ ለማለት ፈልገው ነው።
እንደ አጀንዳ ቀርቦ ክርክር ከተደረገ በኋላ ባለው የፓርላሜንታዊ አሰራር በአብላጫ ድምፅ በእነዚህ ድርጅቶች ላይ የተደረገው ፍረጃ ወይም ስያሜ ሊሰረዝ ይችላል ወይም ደግሞ ሊጸና ይችላል። ግን በዚህ ጉዳይ ላይ ፓርላማ መወያየት፣ መከራከር ያስፈልገዋል። ፍንጮች ታይተዋል። እንግዲህ ለምሳሌ ፓርላማው እንደ በፊቱ በሙሉ ድምፅ አንድ ነገር የማሳለፍ ሁኔታ በአንዳንድ በጥቂት አጋጣሚዎች እየቀጠለ ያለመሆኑ መረዳት እንችላለን። ለምሳሌ አስቸኳይ ጊዜ አዋጁ ሲታወጅ ከ80 በላይ የሆኑ የፓርላማ አባላት ተቃውመውታል።
88 የሚሆኑ
አብላጫው ግን ስለደገፈው የአስቸኳይ ጊዜ አዋጁ በፓርላማ ጸንተዋል ማለት ነው። ይህም ይህንኑ ሂደት ሊከተል ይችላል የሚል ግምት አለ
እዚህ ላይ። ስለዚህ መንግስት በወረቀት ላይ የሰፈረውን ድርጅቶቹን ኦነግን፣ ኦብነግን፣ ግንቦት ሰባትን በአሸባሪነት የመፈረጁን ጉዳይ ወይም ህግ ባያነሳውም ግን አሸባሪዎች ናቸው የሚለውን ሀሳቡን ትቷል ማለት ይቻላል ወይ? አሁን ቅድም እንደ ግለሰብ አይደለም የተፈረጁት ብለውኛል ዶክተር ብርሃኑም ሆነ አቶ አንዳርጋቸውም የድርጅቶቹ መሪዎች፣ ነገር ግን ከእነሱ ጋር ግንኙነት ማድረግ ጭምር ያስቀጣል ይላል ህጉ፣ የጸረ ሽብር ህጉን ጨምሮ አንድ ላይ ፍረጃውንም አንድ ላይ ስናየው እና ከዚህ አንጻር እንደዚህ አይነት እምነት ውስጥ ገብቷል መንግስት ማለት ይቻላል አሸባሪዎች ናቸው የሚለውን ሀሳቡን እየተወ ነው ማለት ይቻላል ወይ?
በከፊል ይመስላል። ምክንያቱም አሸባሪዎች ናቸው የሚለው ፍረጃ በጣም በአብላጫ ወይም በሙሉ ድምጽ ያለፈ ይመስለኛል። አሁን አንድ
ፓርላማው
የተወሰነ የመንግስት አካል ደግሞ ክስ ማቋረጥና ይቅርታ ማድረግ የሚለውን ደግፎታል። በዚህም መሰረት የታሰሩት ግለሰብ ተፈተዋል። ዶክተር ብርሃኑ እንደ ግለሰብ ደግሞ እና ሌሎችም የተጠቀሱት በተከፈተው ፋይል በተከሳሽነት አይቀርቡም ማለት ይቻላል። በድርጅቶቹ ላይ ያለው ፍረጃ በሽብርተኝነት ፍረጃ ግን ተነስተዋል ማለት አይቻልም። ነገር ግን ይሄ እንደ መንደርደሪያ ሆኖ ሊያገለግል ይችላል። በተለይ ይሄንን ድርጅት በተመለከተ
ስለ ቀደም ተከተልና ወራ ፕሮፌሰር ካሳሁን የኢትዮጵያ መንግስት ከወራት በፊት እንኳን በሽብርተኝነት ወይ በአሸባሪነት የተፈረጁት ድርጅቶች መሪዎች አገር ውስጥ የሚንቀሳቀሱት ድርጅቶች መሪዎችም እንደዚህ በፍጥነት ይፈታል ብሎ ይገምታል ነበርም። ሁኔታዎች ቶሎ ነው የተለዋወጡት። አሁን ደግሞ በአሸባሪነት የተፈረጁ ድርጅቶችን ወይም ፓርላማው በአሸባሪነት የፈረጃቸው ድርጅቶች መሪዎች ክስ አቋርጠዋል ፈቷልም። ከዚህ አንጻር ቀጣይ ሂደቶች ምን ይሆናሉ? በርሶ ግምት የቀጣይ ሂደቶችን ቀደም ተከተልስ መገመት ማወቅ ይቻላል ወይ?
መገመት ያስቸግራል። ግን መሆን ያለበት ምንድነው? መንግስት አጠቃላይ የሆነ ጥሪ ማድረግ ያለበት በሰላማዊ መንገድ አላማቸውን ለማራመድ የሚፈልጉ የፖለቲካ ኃይሎች ጋር ለመደራደር ዝግጁ መሆኑን። በአብዛኛው ይሄ ነገር ደግሞ በመንግስት ኃላፊዎች የተነገረ ይመስለኛል። እርግጠኛው ነው መናገር ባይቻልም መንግስት የፖለቲካ አምነስቲ የፖለቲካ ምህረት ማድረግ ያለበት።
ፖለቲካ ምህረት ሲባል ምን ማለት ነው ፕሮፌሰር ካሳሁን? ለአድማጮች ግልጽ ነው ማለት
ነው ምክንያት የተሰደዱ በፖለቲካ ምክንያት በቁጥጥር ስር የዋሉ ካሉ አንዳንድ ሁኔታዎችን አሟልተው ያሉበት ሁኔታ እንዲለወጥ የማድረግ የአምነስቲ አዋጅ ማወጅ ያስፈልገው ይሆን። በሰላም እንታገላለን፣ አላማችንን በሰላማዊ በህጋዊ መንገድ እናራምዳለን የሚሉ የፖለቲካ ምህረት ማለት በፖለቲካ ምክንያት ታርጌትድ የሆኑትን ማለት ነው።
እዚህ ላይ ፕሮፌሰር ካሳሁን እንግዲህ በሁለቱም ወገን ነው ጉዳዩ ያለው። መንግስት እርስዎ ቀደም ሲል እንዳሉት በሰላማዊ መንገድ ህገ መንግስቱን ተቀብላችሁ አገር ውስጥ ገብታችሁ መንቀሳቀስ ትችላላችሁ የሚለው የመንግስት አቋም የቆየ ነው። ህገ መንግስቱን ተቀብላችሁ በሰላማዊ መንገድ ብቻ ለመንቀሳቀስ፣ በውጭ ያሉ ኃይሎች ደግሞ አሁን በአሸባሪነት የተፈረጁት በተለይ ኢትዮጵያ ውስጥ ያንን ለማድረግ የሚያስችል ሁኔታ ስለሌለ ነው እኛ የተለየ አማራጭ ጭምር እየተከተልን ያለ ነው የሚል አቋም አላቸው። ሁለቱን ለማስታረቅ ምንድን ነው ቀጣዩ ሂደት የሚሆነው? እስካሁን መንግስትም ከዚህ አንጻር ያለውን አቋም ስለመቀየሩ የተነገረ ነገር የለም በይፋ ማለት ነው። በውጭ ያሉትም የፖለቲካ ድርጅቶች እንደዚህ አይነት መስመር ትተን ይህን ያህል ርቀት መተናል ብለው በይፋ የተናገሩበት ሁኔታ የለም። ነገሮች እስካሁን ድፍንፍን ያሉ ናቸው ማለት ይቻላል። በይፋ የተገለጹ ነገሮችም ከሁለቱም ወገኖች ከዚህ አንጻር ምን ይሆናል ቀጣዩ ሂደት በእርስዎ እምነት?
ፖለቲካ ምህረት ማለት ከአሁን በፊት የተደረጉትን ነገሮች ትቻለሁ፣ በእነዚህ ጉዳይ ላይ ክስ አልመሰርትም፣ እርምጃ አልወስድም ማለት ነው። በሰላማዊ መንገድ ገብታችሁ የመታገል እና አላማችሁን የማራመድ የሚለው ነገር በዛ ውስጥ ይካተት። በጦር ኃይል ተደራጅታችሁ ግቡ የሚል ምህረት ሊኖር አይችልም በየትኛውም ስርዓት። እስካሁን የተወሰዱትን እርምጃዎች በምናይበት ጊዜ ለምሳሌ የክስ መቋረጥና ይቅርታ የማድረግ ነገር በምህረት አዋጅ ካልታገዘና ዋስትና ካልተሰጠው የተቋረጠውን ክስ መቀጠል ይቻላል። የተደረገውን ይቅርታ ማጠፍ ይቻላል። ለምሳሌ ወይዘሮ ብርቱካን ሚደቅሳ በይቅርታ ከወጣች በኋላ አንዳንድ ነገሮችን ተላልፋለች፣ የይቅርታውን ተርሞች ተላልፋለች በሚል ደግሞ እንደገና ክሱ የቀጠለበትን ሁኔታ አይተናል። ስለዚህ እስካሁን የተወሰደው እርምጃ ጥሩ ነው፣ ግን ጋራንቲ ሊሆን አይችልም።
ዋስትና የለውም።
የምህረት አዋጅ ከሆነ አምነስቲ ከሆነ ዋስትና ያለው ማለት ነው። ሌላም መንግስት ቢተካ ይህንን የማክበር ግዴታ ይኖርበታል።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ከሆኑት ፕሮፌሰር ካሳሁን ብርሃኑ ጋር ያደረግኩትን ቃለ ምልልስ ሁለተኛ ክፍል በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ ወደ ኢቦላ ጉዳይ እናመራለን። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የተከሰተው ኢቦላ አሁን ሌሎች ሀገሮችንም እያሰጋ ነው። ወረርሽኙ ወደ ኢትዮጵያ እንዳይገባ ለመከላከል መንግስት በምክትል ጠቅላይ ሚኒስትሩ የሚመራ የኢቦላ ምላሽ ብሔራዊ ግብረ ኃይል አቋቁሞ በመላ ሀገሪቱ እየተንቀሳቀሰ መሆኑን የጤና ጥበቃ ሚኒስቴር የህብረተሰብ ጤና አደጋዎች የቁጥጥርና ምላሽ አማካሪ አቶ አስቻለው አባይነህ ባሳለፍነው ሳምንት ለቪኦኤ ገልጸዋል። አቶ አስቻለው የሚሰጧቸው ቁጥሮች ባለፈው ሳምንት አጋማሽ ላይ ከነበረ መረጃ የወጡ መሆናቸውን እንገልጻለን። ሰሎሞን አባተ ነው ያነጋገራቸው። የውይይታቸው የመጨረሻ ክፍል ይቀጥላል።
ችግሩ ከተከሰተ አሁን ዲሞክራቲክ ሪፐብሊክ ኮንጎ ላይ እንደምናየው ከተከሰተው 56 አካባቢ ኬዞች 25 ሰዎች ሞተዋል። ይሄ ማለት ከ50% በላይ የሞት ፕሮባቢሊቲ እንዳለው ነው የሚያሳየንና ይሄንን ችግር ወደ ሀገራችን እንዳይመጣ ሁሉም የህብረተሰብ ክፍል አስፈላጊውን መረጃ እንደተመለከተ ወይም እንዳየ ለጤና ተቋማት መረጃውን እንዲሰጥና ራሱንም እና የአካባቢውን ህብረተሰብ እንዲጠብቅ ነው እኛ እንግዲህ መልእክት የምናስተላልፈው ማለት ነው። እኛ በግልጽ በተጨማሪ
እንግዲህ ኢቦላ እንደተከሰተ ቀድም እንደነገሩኝ ሚያዝያ 25 የኮንጎ ጤና ጥበቃ ሚኒስቴር ካሳወቀ ጊዜ ጀምሮ ማለት ነው ዓለም አቀፍ ስጋት አልደቀነም በሚል ብዙ ሀገሮች ቆይተን እንየማለት አዝማሚያ ወስደው ነበረ። መቼ ነው ለመሆኑ ይሄ ግብረ ኃይል የኢትዮጵያው ግብረ ኃይል እንቅስቃሴ የጀመረው?
የኛ የኢትዮጵያ ግብረ ኃይል ወዳውኑ ነው አክቲቬት የተደረገው። ለምሳሌ እኛ ከዚህ በፊትም የኢመርጀንሲ ሲስተማችንን በተሻለ መልኩ እንግዲህ የአፍሪካ ህብረትን መቀመጫ ነን፣ የተለያዩ የዓለም አቀፍ ዲፕሎማቶች መቀመጫ ናት አዲስ አበባ እና በተለያየ አጋጣሚ የመግባት እድሉ ሰፊ ነው የሚሆነው። እናስታውስ ከሆነ 2014 ላይ ናይጄሪያ ለ20 ሰው ህይወት መጥፋት ተንተዳርገው ነበረ በሽታው ወደ ሀገራቸው ገብቶና ያ የሆነበት ምክንያት በኤርፖርቶች ላይ የሚደረገው የስክሪኒንግ ስራ ቀድሞ ባለመጀመሩ እና መዘናጋቶች ስለነበሩ ነው። እነዚህን ትምህርቶች ከዚህ በፊት የነበሩትን ሌሎች አካባቢዎች ላይ የምናያቸውን ተሞክሮዎች በመውሰድ ይሄንን ማረጋገጫ እንዳገኘን በማግስቱ የክቡር ጤና ጥበቃ ሚኒስትሩ በሚሰጡት አቅጣጫ ወዳውኑ ለክቡር ምክትል ጠቅላይ ሚኒስትሩ መረጃው ተላልፎ ግብረ ኃይሉ እንዲቋቋም ተደረገ። ነገር ግን ቀድሞ ኢኦሲ የሚባል አለ፣ ኢመርጀንሲ ኦፕሬቲንግ ሴንተር በአጣዳፊ ጊዜ አክቲቬት የሚደረግ ኢመርጀንሲ ኦፕሬቲንግ ሴንተር በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ አለን። ያንን ወደ አሁኑ አክቲቬት ያደረግነው እና ከዚህ በፊት በዚህ ስራ ላይ ተሰማርተው የነበሩ ባለሙያዎችን ከየአካባቢው የት እንዳሉና ማን የት እንዳለ መረጃውን መያዝ፣ እንደዚሁም ከዚህ በፊት ሲሰሩ የነበሩ የቅድመ መከላከል ስራዎችን ፕላስ ይሄ አሁን በሽታው የተከሰተበት አካባቢ ከኪንሻሳ በምን ያህል ርቀት ላይ ነው የሚገኘው የሚለውንም እነዚህን ሁሉ ታሳቢ በማድረግ የቅድመ ዝግጅት ስራችን በዛው ልክ ነው የቀጠለው። ምክንያቱም ከገባ በኋላ ለምላሽ የምናወጣው ድካም በጣም ከፍተኛ ነው የሚሆነው፣ የሚያስከፍለንም እስከ ህይወት መስዋዕትነት ድረስ ስለሚሆን ቀድሞ መከላከሉ ግን በብዙ ነገር ያግዘናል እና በዚህ ሰዓትም በተለያዩ ቦታዎች የተሰማሩትን ባለሙያዎቻችን እዚያው አጋጣሚ ላመሰግናቸው ፈልጋለሁኝ። የስጋቱ መጠን ምንም እንኳን ቦርደር ባንሆንም እኛ ለቅድመ ዝግጅቱ በሰጠነው ቦታና በበላይ አመራሩም ይሄ ትኩረት ስለተሰጠው ሁሉም ባለሙያዎች በያሉበት ሆነው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥም ያለው የድንገተኛ አደጋዎች መከላከልና መቆጣጠር ማዕከል ይህንን በትኩረት ይዞ የዓለም ጤና ድርጅት በኢትዮጵያ ያለውን የዩኒሴፍ እንደዚሁም ሌሎች አጋር ድርጅቶችን ይዞ የቴክኒክ ኮሚቴ አለ። ይሄ የቴክኒክ እዛ ኢኦሲ ውስጥ አብሮ በጋራ ሆነው እያንዳንዷን መረጃ እየተነተኑ በተለይም ኮንጎ ላይ ይሄ ማለት ለኢትዮጵያ ምን ማለት ነው የሚለውም ሙያዊ ትንታኔ እየተሰጠ በዛው ልክ ዝግጅታችን እየጨመረ ነው ያለው።
እስካሁን ድረስ የተገኘ ወይም የተጠረጠረ ሰው አለ?
እስካሁን ምንም የተገኘም የተጠረጠረም የለም። ምክንያቱም አንደኛ ስክሪን ሲደረግ ስክሪን ማድረጊያዋ የበሽታው የመጀመሪያ ምልክት ሙቀት ነው የሚጨምረው። ስለዚህ ልክ ከፕሌን እንደወረዱ ቴስት ይደረጋል። ቴስት ሲደረግ ድንገት በተለያየ ምክንያት ሙቀት ሊጨምር ይችላል። ነገር ግን ለአንድ ደቂቃ እና ለሁለት ደቂቃ እዛው ጋር ለብቻቸው እንዲቆሙ ተደርጎ ድጋሚ ቼክ ይደረጋል። ስለዚህ ልክ ወርደን የተወሰነ ስንረጋጋ ሙቀታችን ወደ ቦታው ይመለሳል ወይም ይስተካከላል። ስለዚህ እስካሁን የተጠረጠረም በዛ የተያዘም አልተገኘም። እንግዲህ እግዚአብሔር ይመስገን፣
አሚን። ቅድም አቶ አስቻለው የናይጄሪያን ጉዳይ ቢያነሱ አንድ ጥያቄ መጣልኝ። ብታገኙ የታመመ ሰው በአንድ በረራ ላይ በተላላፊ የሚሆን ወደ ሀገር ውስጥ በሚገባ በረራ ላይ ሌሎች መንገደኞችን በዛ በረራ ውስጥ የነበሩ መንገደኞችን የአየር መንገዱንም ሆነ የመሬት ላይ የአይሮፕላን ጣቢያ ሰራተኞችን ሌሎች መንገደኞችን ግምት ውስጥ የምታስገቡበት ዝግጅት ነው የተዘጋጀው? ምንድን ነው የምታደርጉት እንደዚህ አይነት ሁኔታ ቢያጋጥም?
አዎ እንግዲህ በጣም ጥሩ ጥያቄ ነው። ይሄ አሁን ስልጠና ሰጠን ስንል ለባለሙያዎቹ ብቻ ሳይሆን ሆስተሶችም የአየር መንገድ ሰራተኞችም በዚሁ ልክ ነው ኦሪንቴሽን ወይም ደግሞ የቅድመ ጥንቃቄ ስልጠናዎች የተሰጧቸው። መረጃው በዛው ልክ ለሁሉም የተሰጠው። ስለዚህ ቢገኝ ይሄ አሁን በክቡር ምክትል ጠቅላይ ሚኒስትሩ ይመራል ያልኩት ግብረ ኃይል እታች ድረስ እግር አለው። ይሄ ማለት ምን ማለት ነው? በየደረጃው የተለያየ ግብረ ኃይል አለ። ለምሳሌ አየር መንገድ ውስጥ የተለያዩ አካላት አሉ። የኢትዮጵያ አየር መንገድ አለ፣ አቬሽን አለ፣ ፖሊስ አለ፣ ሌላም አለ። ስለዚህ አንድ የተጠረጠረ ሰው ቢገኝ ይሄ መረጃ ሁሉም ይሰማል ማለት ነው፣ እዛ ጋ ያለው በዛ ሰርክል ውስጥ ያሉ እና ስለዚህ ያ ፍላይት የተያዘ ሰው ከተገኘ ከተጠረጠረ ሆልድ ነው የሚደረገው፣ ኳራንቲን ይደረጋል ሙሉ ማለት ነው። በዛ የተነኩ ሰዎች ከሌላ ጋር እንዳይነካኩ ወይም ግን የገቡት
አሁን የገቡ ሰዎች ያለፉ ሰዎች ፍተሻውን እንግዲህ በተራ በተራ ነው የሚያልፉት። እንበል አንድ ሰው መጨረሻ ላይ ሊሆን ይችላል ይሄ የተጠረጠረ ሰው የሚገኘውና እንዳለበትም የሚረጋገጠው። ገብተው ወደ ሀገር ውስጥ የገቡ ሰዎች መንገደኞች ካሉ ነጻ ናችሁ ተብለውም አልፈው ማለት ነው። የገቡ ሰዎች ካሉ ይሄንን የመከታተል ስርዓት ዘርግታችኋል? በዛ በኩል የሚያልፍ መንገደኛ ከአንድ መነሻ ተነስቶ ወደ ሌላ የሚሄድ መንገደኛ ሲኖር ከነዚያ አየር መንገዶች ጋር ከነዚያ ሀገሮች ጋር የምትገናኙበትና ሙሉ መንገደኞችን ልትከታተሉ የምትችሉበትን ስርዓት ዘርግታችኋል?
በትክክል ጥሩ ጥያቄ ነው። በየተራ ስለሆነ ሴት የተደረጉ የሚያልፉት ያለፈውን የምናገኝበት ለምሳሌ ይሄ ግብረ ኃይሉ ኢሚግሬሽን አለ። እያንዳንዱ በዛ ፍላይት የመጣ ማን ማን እንደሆነ ይታወቃል። ድንገት ተከስቶ ከኋላው የቀረ አንድ ሰው ላይ ያ ምልክት ቢታይ ያለፉትን ሰዎች ትሬት አድርጎ ተከታትሎ የመያዝ እሱም ኦልሬዲ ሲስተም አለ። እሱን ካልተዘጋጀ በጣም ከባድ አደጋ ነው ሊኖር የሚችለው። ስለዚህ ከዚህ አንጻር እነዚህ ሁሉም ግብረ ኃይሎች በዚህ እንትን ነው ተዘጋጅተው እየሰሩ ያሉት። በተጨማሪ ደግሞ እዚሁ ግብረ ኃይል ውስጥ የአፍሪካ ሲዲሲ አለ።
የበሽታዎች መከላከልና መቆጣጠር ተቋም ማለት ነው።
አዎ። ስለዚህ ከዛም ከአፍሪካ ሲዲሲም ከኛው ከዚሁ ግብረ ኃይል ጋር አንዱ አባል ነው። የዓለም ጤና ድርጅት አለ እዚሁ ጋር። ስለዚህ እያንዳንዷ መረጃ እዚህ የምትከሰተው ከዓለም አቀፍ እንትናችን ጋራ የተገናኘ ልክ ከሌላው ጋር ከኪንሻሳኛ መረጃ እንደምናገኘው የእኛም መረጃ ወደ ሌሎቹ ጋር ይሄዳል። ሁለተኛ የዓለም አቀፍ የጤና ድንጋጌ ወይም አይኤችአር 2005 የሚባል አለ። ሀገራት መረጃ የሚለዋወጡበት እና በተለይም እንደዚህ አይነት ከአንድ ሀገር ወደ አንድ ሀገር በፍጥነት ሊዛመት የሚችል እና ለሌሎች ስጋት የሚሆን በሽታ ሲከሰት መረጃ የምንለዋወጥባቸው መንገዶች አሉ። ስለዚህ እንዲህ አይነት ክስተት ሲከሰት መረጃ ለተለያዩ ሀገሮች የሚለዋወጥበትና በዛው ልክ ደግሞ ያ የተጠረጠረ ሰው ወይም ደግሞ የተጠረጠረ አካል ወደ አሁኑ ብዙ የከፋ ወይም ደግሞ ችግሩ ሳይሰፋ በቁጥጥር ስር የሚውልበት እና የኮሚኒኬሽን አግባብ አለ። የአፍሪካ ሲዲሲ እዚህ መኖሩ እንደዚሁም ደግሞ የዓለም ጤና ድርጅት እዚሁ መኖሩ እና ይሄ የዓለም ጤና ድንጋጌ ወይም አይቻር 2005 መተግበሩ እና ሁሉም ሀገራት ይሄንን የኮሚኒኬሽን መረጃ ልውውጥ ስራ ላይ ማዋላቸው ይሄ እንዲህ አይነት ነገሮችን ቶሎ መረጃ ለመከባበል ያግዛል።
አድማጮች፣ ለተጨማሪ መረጃ ሙሉን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ያግኙ። ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የ2017 ዓለም አቀፍ የሃይማኖት ነጻነት ዘገባ ይፋ በሆነበት ወቅት ይሄ በመላው ዓለም የሃይማኖት ነጻነትና እኩልነት እንዲጠበቅ ዩናይትድ ስቴትስ ያላትን ታሪካዊ ሚናና ኃላፊነት የሚያረጋግጥ ነው ሲሉ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ተናግረዋል።
Religious freedom is in the American bloodstream. It's what brought the pilgrims here from England. Our founders understood.
የሃይማኖት ነጻነት በአሜሪካውያን የደም ስር ውስጥ ያለ ነው። ያ ነው መንፈሳዊ ሃይማኖት ጉዞን ከለንደን ወዲህ ያመጣው። የሀገራችን መስራቾችም እንደ ቀዳሚ የሃይማኖት ነጻነት ወስደውታል። ለዚህም ነው በሕገ መንግሥታችን ፈርስት አሜንድመንት ውስጥ በግልጽ የተቀመጠው። ለዚህም ነው ጄምስ ማዲሰን ፕሬዚደንት ወይም የውጭ ጉዳይ ሚኒስትር ከመሆናቸው አስቀድሞ ከዓመታት በፊት ሕሊና ከንብረቶች ሁሉ እጅግ የተከበረ ነው ብለው የጻፉት።
የሃይማኖት ነጻነት አሉ ውጭ ጉዳይ ሚኒስትር ፖምፒዮ፣ ለአሜሪካ ሕልውና በጣም ጠቃሚ ነው። ያን ነጻነት ማስከበርም ለወደፊት ሕልውናችን ወሳኝነት አለው። የሃይማኖት ነጻነት የአሜሪካውያን ጉዳይ ብቻ አይደለም፣ በመላው ዓለም የሚገኝ ሁሉ ሊኖረው የሚገባ እንጂ። በተጨማሪም ነጻነትንና የሃይማኖት እኩልነትን ማስረገጥ የአሜሪካን ጥቅም ማስጠበቅ ማለትም ነው ሲሉ የውጭ ጉዳይ ሚኒስትሩ ፖምፒዮ አስገንዝበዋል።
Where fundamental freedoms of religion, expression, press, and peaceful assembly are under attack, we find conflict.
የሃይማኖት ሐሳብን የመግለጥ የፕሬስና የመሰብሰብ ነጻነት ጥቃት ሲያጋጥማቸው ግጭቶች፣ አለመረጋጋትና ሽብርተኝነት ይከሰታሉ። በሌላ በኩል ግን እነዚህን ነጻነቶች የሚንከባከቡ መንግስታትና ማህበረሰቦች የበለጠ አስተማማኝ፣ ሰላማዊና የተረጋጉ ይሆናሉ።
የፕሬዝዳንት ትራምፕ ብሔራዊ የደህንነት ስትራቴጂ በግልጽ እንዳስቀመጠው አሜሪካ ለሃይማኖት ነጻነት መከበር የምትቆመው መንግስት የደነገገው በመሆኑ ሳይሆን ለሰው ልጆች ከአምላክ የተሰጠ በመሆኑም ነው። የ2017ቱ ዓለም አቀፍ የሃይማኖት ነጻነት ይፋ መሆን ወደ 200 ለሚሆኑ አገሮችና ግዛቶችም ይህንኑ ነጻነት ያረጋግጣል። ከዚህም በላይ ግለሰቦች በመንግስትና በአሸባሪዎች የተፈጸሙ በደሎችንና የሃይማኖት ነጻነት የተረገጠባቸውን መረጃው ይፋ ያደርጋል። በዚህ ረገድ ዓለም እጅግ ጠቃሚ እርምጃዎችን አድርጋለች። ሆኖም ብዙ ያልተከናወኑ ነገሮች ደግሞ ይቀራሉ። ከዚህ አኳያ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እንደገለጡት በዚሁ ዓመት እንደ አውሮፓ አቆጣጠር በመጪው ሐምሌ 25 እና 26 ቀን አሜሪካ የሃይማኖት ነጻነትን ለማበረታታት
አድማጮች የምሽቱን በዚሁ አበቃን። ያስተናገድናቸው አሉላ ከበደና
አዳነች ፍስሐየንን። አሁን ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።